በፌደራል ማረሚያ ቤቶች ስር በሚገኘው ቅሊንጦ ማረሚያ ቤት ትናንት በደረሰው የእሳት አደጋ ምን ያህል ሰው እንደተጎዳ በትክክል ማረጋገጥ አልተቻለም። የእስረኛ ቤተሰብ ታሳሪ ቤተሰቦቻቸው የት እንደሚገኙ ማወቅ እንዳልቻሉ ለአሜሪካ ድምፅ ገልጸዋል። የማረሚያ ቤቶች አስተዳደር ቃል አቀባይ በበኩላቸው በአጭር ጊዜ ምናልባትም ነገ የተሟላ መረጃ እንደሚሰጡ ተናግረዋል። የተለያዩ ምንጮችን ያነጋገረችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች።
ከተገነባ 4 ዓመታት እንዳስቆጠረ የሚነገርለት በአዲስ አበባ ፌደራል ማረሚያ ቤት ስር የሚገኘው የቂሊንጦ እስር ቤት ትላንት ቅዳሜ ነሐሴ 28 ቀን ከፍተኛ የእሳት አደጋ አስተናግዷል። የኦሮሞ ፌደራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ፣ የፓርቲ ዋና ጸሐፊ አቶ ደጀኔ ጣፋ፣ የሰማያዊ ፓርቲ ህዝብ ግንኙነት የቀድሞ ባለሙያ የነበሩት አቶ ዮናታን ተስፋዬን ጨምሮ ሌሎች ታዋቂ ሰዎች በእስር ላይ የሚገኙበት ነው ቂሊንጦ ማረሚያ ቤት። ከነዚህ እስረኛ ቤተሰቦች መካከል የአቶ በቀለ ገርባ ልጅ እና የአቶ ደጀኔ ጣፋን ባለቤት ዛሬ ማምሻውን አግኝቼ አነጋግሬያቸው ነበር። የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላቱን ስለ እሳት አደጋው እንዴት እንደሰሙ ጠይቄያቸው ነበር።
እኔ ስለ እሳት አደጋው መጀመሪያ የማውቀው ነገር የለኝም። ያው በድሮ ሰዓታችን ነበር እዛ የደረስነው። እዛ ስንደርስ 3:30 ነው። ገና ቀድመውኝ የደረሱት እያሉ እኛ ትንሽ መንገድ ይቀረን ነበር። ከዛ የተኩስ ድምጽ ሰማን። ፖሊሶች መጥተው አስቆሙን። ማለፍ አችሉም ከዚህ እሳት ነው ብለው አሉ እና ወደ ኋላ ፈግፍገን ተመለስን። ከዛ በኋላ ግን በቃ እሳቱም እየነደደ ከውስጥ ጩኸት ይሰማል ብለው የመጀመሪያ ከኛ ቀድሞ የሄዱት ተመልሰው ምግቡን ይዘውን ተመልሰው የመጡት በየማሳውን እና ተንከባለን ነው እኛም የመጣ ነው ብለው ይሄንን ብቻ ነው የተናገሩን። የዮናታን እናት ደግሞ ቀድመው ሂደው ነበር። እሳቸውም እዛ በር ላይ ሲደርሱ ነው የተኩስ ድምጽ ሰማው ያሉ። ቀኑን ሙሉ እዛው ነው የዋልኩት። እንግዲህ እስከ 11:30 ምንም መኪናም የለም፣ ምንም የወጣ የለም። የእሳት አደጋና አምቡላንስ ብቻ ነው ሲመላለስ የነበረው።
ዛሬ ሄዳችኋል?
መጨረሻ ላይ ግን ያው በፖሊስ በልዩ ኃይሎች አባረሩን። ዝናብም ነበረ። በቃ ሄድን። ከዛ በኋላ ወዴትም እንደወሰዱ አላየንም። ግን ቃሊቲ አድርሰናል፣ ሂዱና ጠይቁ ነበር ያሉን።
ዛሬ ሄዳችሁ?
ጠዋት 11:00 ላይ በየሆስፒታሉ ነበር። ሆስፒታል ደግሞ ቤተሰብን የሚመለከል ነገር የለም፣ ያመጣው ፖሊስ ነው ነው ቀይ መስቀልና ፖሊስ ስላመጣ ለእነሱ ነው የምናሳውቅ አሉን። እና እኛ ሊያስገቡንም ሊያናገሩንም አልቻሉም።
ዛሬ ተመልሳችሁ ቂሊንጦ ሄዳችሁ ነበረ?
አዎ ሄደን ነበር ጠዋት።
ምን አገኛችሁ?
መግባት አልቻልንም። ዛሬም እንደ ትናንቱ ነው። በቃ ሰውን የሚመልሱት ከዛ በፊት የነበሩ ሰዎች፣ እንደውም ሲያለቅሱ የነበሩ ሰዎች በመኪናቸው ነው ጭነዋቸው ሄዱ። ቤተሰብ ሬሳቸውንም ቢሆን ስጡ ብለው ሲያለቅሱ በመኪናቸው ላይ ነው የጫኗቸው ያለቀሱትን ቤተሰብ።
ስለዚህ አሁን የት እንዳሉ እስረኞቹ የት እንዳሉ
በቃ አሁን ከዙዋይ እየተመለስኩ ነው ወደ እንትን ደግሞ ሸዋሮቢል ሌላ ሰው ላክን። እኛ ዙዋይ መሄድ ነው። ዙዋይ ሄደን አሁን እየተመለስን ነው ያለ ነው። እዛ ግን የገባ መኪና 26 ፐብሊክ የከተማ አውቶቢስ ነው። በሱ ነው እስረኞች የመጡት። ግን ንገሩን አሳዩን ስንላቸው ሊያሳዩንም ሊነግሩንም አልቻሉም። መደበኛ የሆነውን እስረኛ ብቻ ነው የምንነግራችሁም የምናሳያችሁም ከመደበኛው ጭምር ነገር የለም ሲሉን፣ ቂሊንጦ ማረሚያ ቤት ግን ጠዋት ኃላፊው ራሱ መጥቶ ወደ ሸዋሮቢትና ዝዋይ አሁን አጠይቁን የመደብንባቸው ቦታ ቀኖች እንነግራቸዋለን ነው ያሉን። እና አሁን እዚህ መምጣታቸውን ንገሩን ስንል አናቅም አሉ። በኋላ ላይ ደግሞ የቂሊንጦ ማረሚያ ቤት ፖሊስ ጠባቂዎች እዛ አገኘናቸው። እዛ ስናገኘናቸው ማታ ነው 4:00 ላይ ይዘናቸው የመጣ ነው። በቂ ኢንፎርሜሽን ልንሰጣቸው አንችልም፣ ኃላፊዎችን ጠብቁና አነጋግሩ አሉ።
ምን ያህል ሰው አደጋ እንደደረሰበት እንደቆሰለ፣ ምን ያህል ሰው ህይወቱ እንዳለፈስ መረጃ ላይ
እናውቃለን። እኛ መቼ ተጠጋንና ነው እሳቱ ያን ያህል ሲነድ እዛ ቆመናል፣ ግን ተጠግተን አላየንም። ያው በዱላ ነው የሚመልሱት። ቤተሰብ ተጎድቷል ብሎ እኮ ፖሊስ እኮ ለቤተሰብ ሊራራ አልቻለም። እንደገና ለምን አለቀሳችሁ፣ ለምን ተናገራችሁ፣ እየደበደበ ማሰር ነው። እፈልጋችኋለሁ፣ እፈልግሻለሁ፣ ይህን ተዘይንን ነገር ነው የሚጫወቱት። ይሄ ደግሞ የማንኛውም ቤተሰብ ከቤቱ በሰላም እንደወጣ በሰላም እንዲገባለን ነው ማንኛውም ሰው። እነዚህ ደግሞ ወንጀለኞች አይደሉም፣ ተጠርጣሪ ነው ያለ ያገኘባቸው ነገር የለም መንግስት።
ይሄንን በተመለከተ መረጃ ሊሰጣችሁ የተጠናከረ መረጃ አሁን ያሉበት ሁኔታ እንደዚህ ነው ብሎ መረጃ ሊሰጣችሁ ያለ አካል የለም ወይም እናንተም ያንን ለማድረግ አልሞከራችሁም?
ያባርሩናል። ጠዋት የመጣው አንድ ወፍራም ሰው ነው፣ የመጀመሪያ ሰው አልነበረም። የቂሊንጦ ማረሚያ ቤት ያባርራሉ በቃ በዱላ ሂዱ ነው በቃ ሂዱ፣ ዛሬ አጠይቁን ነው። የቤተሰብ እንዴት ከሶስት ቀን በኋላ ነው የሚሉት። ቤተሰብ እየተሰቃየ ከክፍለ ሀገር መጥቶ እዚህ ትራንስፖርት አውጥቶ ቤተሰብን የሚፈልግ ሰው አለ።
በተጨማሪም የሌላው እስረኛ አቶ በቀለ ገርባልች ቦንቱ በቀለን ስለ ሁኔታው ታውቅ እንደሆን ጠይቂያት ነበር።
ትላንትና 3:30 ላይ እዛ ደርሰን ነበርና ተኩስ ይሰማል፣ እንደገና ጭስ ይታያል፣ ማረሚያ ቤቱ ሲቃጠል ይታያልና ጥሩነሽ ቤጂንግ ሆስፒታል ጋር ከዚህ ማለፍ አትችሉም መግባት አትችሉም ብለው ከለከሉን ተመለስን።
እና አንቺ ስትደርሺ እዛ ሳቱ መቀጣጠል ጀምሮ ነበር ወይስ ከደረሽ በኋላ ነው ሳቱ መቀጣጠል የጀመረው?
መጀመሪያ ተኩስ ነው የሚሰማው፣ ቀጥሎ ጭስ ነገር ይታይ ነበር፣ ከዛ እሳት ነው በኃይለኛው መንደድ ጀመረ፣ መቃጠል ጀመረ። እስከ 7 ሰዓት እሳቱ አልጠፋም ነበር።
በአይናችሁ ያያችሁት እዛ ሆነሽ በአይንሽ ያየሽው የተጎዳ ሰው እንደዚሁም ደግሞ የቆሰለ ወይም ህይወቱ ያለፈ ሰው ነበር እዛ በነበርሽበት ቦታ?
በአይኔ ያየሁት ነገር የለም፣ ምክንያቱም አላስጠጉንም። ሰራዊት ነበረ ያባራል። መጠጋት አይቻልም፣ መቅረብ አይቻልም፣ ወደ ጊዜ ሆስፒታሉም ማለፍ አይቻልም። ስለዚህ በርቀት ነው ያየነው። ብዙ አምቡላንሶች ይገባሉ ይወጣሉ፣ ወደ ጥሩነሽ ቤዚንግ ሆስፒታልም ይሄዱም አሉ። ከዛም አልፈው ሌላ ወደ ሌላ ሆስፒታልም የሚሄዱ ነበሩ። የቀይ መስቀል አምቡላንስም ነበረ፣ የሌሎች ሆስፒታሎችም አምቡላንሶች ነበሩ። የእሳት አደጋ መኪኖች በየደቂቃው ይገባሉ ይወጣሉ፣ እንደገና ውሃ ቀድተው ይመጣሉ እንደገና ይወጣሉ። እንደዚህ ነው የነበረው እንጂ ቀርበን የተመታ ሰው ወይ የቆሰለ የተቃጠለ ሰው አላየንም።
እንግዲህ ትላንትና ነው አደጋው የደረሰው። ዛሬ በቦታው ሄዳችሁ ነበር የአባትሽን የአቶ በቀለ ገርባን ሁኔታ ለማጣራት ሞክረሽ ነበር? አሁን በምን ሁኔታ ላይ እንደሚገኙ?
አዎ፣ ከትላንትና ጀምሮ ስንፈልግ ነው የነበርነው። እንግዲህ ሌሊቱ ሙሉ በየሆስፒታሉ ስንዞር ነው የነበረው። ጳውሎስ ሄደናል፣ አብዮት ሆስፒታል ሄደናል፣ ጦር ኃይሎች ሆስፒታል፣ ፌዴራል ፖሊስ ሆስፒታል፣ ብዙ ሆስፒታሎች ሄደናል። ሌሊቱ ሙሉ ስንዞር ነው ያደርነው። እንደገና ጠዋት ተነስተን ማዕከላዊ ሄደን፣ ማዕከላዊ የሉም። ቃሊቲ ሄደን፣ ቃሊቲም እንደዛው በ3ቱም ዞን ገብተን የሉም ነው የተባልነው። እንደገና ቅሊንጦ ተመልሰን ሄደን ዝዋይና ሸዋሮቢት ተጭኗል፣ እዛ ሂዱና ፈልጉ፣ እንደውም ከ3 ቀን በፊት ምንም መፍትሄ ስለማታገኙ ባትለኩ ይሻላል ነው የተባልነው።
ሆስፒታል ባደረጋችሁት ፍለጋ ሌሎች ቁስለኞችን የማየት እድሉ ነበራችሁ?
እንኳን ቀርበን ማየት ግቢ ውስጥ ገብተን ያለውን ነገር ለማወቅ ያደረግነው ጥረት ራሱ አልተሳካም። ዛሬም እንደዛው።
የእሳትና ድንገተኛ አደጋዎች መቆጣጠር ባለስልጣን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ የአደጋውን መንስኤና በሰዎች ላይ የደረሰውን ጉዳት በተመለከተ የመንግስት ኮሚኒኬሽንን እንድጠይቅ ነግረውኝ ባለስልጣን መስሪያ ቤታቸው ማብራሪያ መስጠት የሚችለው አደጋው በተከሰተበት ወቅት የተሰጠውን አገልግሎት በተመለከተ እንደሆነ ገልጸውልኝ እሱን ጠይቄያቸዋለሁ።
ለእኛ ለባለስልጣን መስሪያ ቤታችን የደረሰው 3:10 ነው ጥሪው የደረሰን። እንግዲህ ከዛ በፊት መቼ ተነሳ የሚለውን እሱ ብዙ መረጃ የለንም፣ ግን ጥሪ የደረሰን 3:10 ላይ ነው።
ስንት ሰዓት ደረሱ የአደጋ ማጥፋት ሰራተኞቹ በቦታው?
እንግዲህ በተለያየ መጠን ነው የደረሱት። አቃቂ ብራንች አለ እዛው፣ እሱ ቀድሞ ነው የደረሰው። ነገር ግን ሰፋ ይል ስለነበረ ሌላ ድጋፍ ጠይቆ ማለት ነው ከሁሉም ቅርንጫፍ ጣቢያዎች እንዲሰማራ ነው የተደረገው። እንግዲህ በአጠቃላይ 9 የአደጋ መቆጣጠር ተሽከርካሪዎች ከበቂ ባለሙያ ጋር ነው ሰማሩት። እንግዲህ ቦታው ላይ እንደደረሱ ያው እሳቱ ሰፊ ስለነበረ የመቆጣጠሩም ሂደት እስከ 10:20 ድረስ ዘልቋል። 10:20 ሲሆን ሙሉ በሙሉ እሳቱ በቁጥጥር ስር የዋለበት ሁኔታ ነው ያለው። እንግዲህ በአደጋ መቆጣጠሩም ሂደት በእኛ 3 ባለሙያዎች ላይ እንደዚሁ በጭስ የመታፈን አደጋ ደርሷል። እንግዲህ በኢኮኖሚና በሌሎች ሰዎች ላይ የደረሰው ጉዳት ያው በፖሊስ እየተጣራ ስለሆነ እሱ ላይ ብዙ መረጃ የለኝም።
የአደጋው ስፋት ምን ይመስል ነበር? ለምሳሌ ቦታው እስር ቤት እንደመሆኑ በምን አይነት ለመግባት ለማጥፋት የነበረው ምቹነት እንዴት ነበረ?
እንግዲህ ያው ያሉትን በሮች ተጠቅመናል። ያው አደጋ መድረሱ ስለተረጋገጠ ያው ህይወትና ንብረት ለማዳን ጥረት ለማድረግ እንደተገኘን መጠን ያው ሁሉም በሮች ክፍት እንዲሆኑ ነው የተደረገው እና ደግሞ የጸጥታ ኃይሎችን በአካባቢው ስለነበሩ በቂ የጸጥታ ኃይሎች እንደገና ከማዕከልም ከአዲስ አበባም እንደዚሁ ተሰማርተው ስለነበረ ስራችንን ለመስራት የተቸገርንበት ነገር የለም። እንዳልኩሽ ያው የአደጋ መቆጣጠር ተሽከርካሪዎቻችን እንዲገቡ ተደርጓል እና ደግሞ የአደጋ መቆጣጠሩ ሂደት የተሳካ እንዲሆን የጸጥታ ኃይሎችም የፌዴራል ፖሊስ እና ልዩ ኃይል እና በአካባቢው ያሉ ሌሎች ጸጥታዎችም ከፍተኛ ድጋፍ አድርገውልን ስለነበረ በአደጋ መቆጣጠሩ ሂደት ያን አይነት ተቸገርንበት ነገር የለም። ነገር ግን ሰዓቱ ቀድሞውንም ቢሆን ተስፋፍቶ ስለነበረ ያው ቀደም ብዬ ተቀስቁተን ያን ሰዓት እንዲወስድ ሆኗል።
እንግዲህ የሰዓት አደጋ ሰዓቱን ከመጥፋት በተጨማሪ የሰው ህይወት ለማዳን የሚደረግ ጥረት እንዳለ ይስማኛልና ሰዎችን ለማዳን እስር ቤት ስለሆነ እስረኞችን ከእሳቱ ለማውጣት የተደረገ ነገር አለ?
አላው እንግዲህ የባለስልጣን መስሪያ ቤታችን እሳት ማጥፋት ብቻ ሳይሆን የአምቡላንስ አገልግሎትም ስለሚሰጥ በቦታው ላይ በቂ አምቡላንሶችም ነበሩና በታራሚዎች ላይም ጉዳት እንዳይደርስ ከፍተኛ ጥረት ተደርጓል። ያው ቀደም ብዬ እንዳልኩት እኛ ብቻ አልነበርንም፣ በየግቢውም የጸጥታ ኃይሎች ሌሎች ደግሞ ከማዕከልም ከፍተኛ የመንግስት ባለስልጣኖችም የእኛም መስሪያ ቤት ጨምሮ ማለት ነው እነሱም የተገኙበት ሂደት ስላለ እንግዲህ በተቻለ መጠን በሰው ላይ ሊደርስ የሚችለውን ጉዳት በከፍተኛ ደረጃ ለመቀነስ የተቻለበት ሂደት ነው ያለው። በዛ በኩል የተሳካ ነበር ማለት ይቻላል።
በእነዚህ አምቡላንሶች ምን ያህል ቁስለኛ ወይ ምን ያህል አደጋ የደረሰባቸው ሰዎች ወደ ሆስፒታል ተወሰዱ? ምን ያህልስ ሰው ነው? የሟቾች ቁጥርስ ምን ያህል ነው?
እሱ ላይ አሁን ለጊዜው መረጃው የለኝም። እንግዲህ ምናልባት እኛ ከመድረሳችንም በፊት አደጋው ጉዳት የደረሰባቸው ሰዎች እንዳሉ ኋላ ላይ ሰምተናል። አሁን ያለኝ መረጃ ግን በእኛ ባለሙያዎች በሶስቶቹ ሰራተኞች የአደጋ መቆጣጠር ባለሙያዎች ላይ ብቻ የደረሰው መረጃ ነው ያለኝ። እንግዲህ እዛ በታራሚዎቹ ቁጥራቸውን ምን ያህል ሰው አለ፣ ምን ያህል ሰው ተጎዳ የሚለውን የበለጠ ሊያውቁት የሚችሉት የማረሚያ ቤቶች አስተዳደር ይመስለኛል።
በእናንተ በኩል ያነሳችሁት አስክሬን የለም?
በእኛ አምቡላንስ የተነሳ የለም። ያው በአምቡላንስ አገልግሎታችን ላይ ያው አስከሬን አናነሳም፣ ተጎጂዎችን ወደ ሆስፒታል ማድረስ ነው። በእኛ በኩል የተሰጠ የለም። እሱንም ስላላየሁ ነው አሁን ግልጽ ለማድረግ የተቸገርኩት።
ታውቋል የእሳቱ መንስኤ ምን እንደሆነ?
እሱም አልታወቀም። እንግዲህ እንደነገርኩሽ ትላንትናም ዋናው ትኩረት አድርገን የነበረው እንግዲህ ከእሳቱ ስፋት አንጻር እና ደግሞ በማረሚያ ቤት ውስጥ በተለያየ ሁኔታ ያሉ ሰዎች እንግዲህ በእድሜ ገፉ ሊሆኑ ይችላሉ፣ ሴቶች ሊኖሩ ይችላሉ እና እነዚህ ነገሮች ታሳቢ አድርገን ህይወትና ንብረት ለማዳን ነው ከፍተኛ ጥረት ስናደርግ የነበረው። ለጊዜው ያደገው መንስኤ እንግዲህ በኋላ ላይ ተጣርቶ የሚታወቅ ስለሆነ እኛም ብዙ አላተኮርንበትም። እንግዲህ መንስኤውንም ለማጣራት ተጨማሪ ኢንቨስቲጌት መደረግ ያለባቸው ነገሮች እንዳሉ ነው የሚሰማኝ። እንግዲህ ከዚህ በኋላ ያው ከማረሚያ ቤቱ ኃላፊዎች እና ሌሎች የፖሊስ አካላት ጋራ ሆነን እኛም ያደገውን መንስኤ ለማጣራት ጥረት እናደርጋለን። በቀጣይ ምናልባት መፍትሄም ለመስጠት ስለሚጠቅም በቀጣይ
የደረሰውን ጉዳት መጠን ለማወቅም የማረሚያ ቤቶች አስተዳደር የህዝብ ግንኙነት ዳይሬክተር አቶ ግዛቸው ተሰማ ጋር ደውዬ ነበር።
እኛ እጃችን ውስጥ የገባ መረጃ የለም። አሁን የማረጋጋት ስራ ላይ ነው አመራሩም የተወራባት የነበረው። እስካሁን ይሄ ነው የሚል የተረጋገጠ ቁጥር የለንም በእጃችን።
አሁን እዛው ነው የሚገኙት እስረኞቹ
መሰለኝ። እኔ ውጭ ነው ያለው ከአካባቢ አይደለሁ። የት እንዳሉ መረጃ የለኝም።
ቤተሰብ ዛሬ ጠዋት ሄዶ እንዳላገኛቸው ገልጾ ነበር እና እንደው ያለውን ሁኔታ ለአድማጮቻችን የተወሰነ ነገር እንደው ቢያስረዱልን።
እንትን እኮ ነው መረጃ፣ አሁን ዝርዝር መረጃው ለእኔ የደረሰ መረጃ የለም። ገና ነገ በኋላ መረጃውን ሁሉን አረጋግጠን እንሰጣለን የሚል ነገር ነው ያለው። አሁን ታራሚዎቹን የማረጋጋት ስራ ብቻ እንደሚሰራ ነው ያለኝ መረጃ። ነገ ላይ ምናልባት ብትደውይ ወይም ከእናንተ ይደውሉ የሆነ መረጃ ሊኖረን ይችላል እና ያኔ ብንገናኝ፣ ዛሬ የለንም። በእኔ የደረሰኝ መረጃ የለም።
በቂሊንጦ የደረሰውን አደጋ አስመልክቶ በሀገር ውስጥ የሚገኙ የመንግስትና በግለሰብ የሚተዳደሩ ብዙሀን መገናኛ የተለያዩ ዘገባዎችን ሲያቀርቡ ውለዋል። ከእነዚህ ውስጥ በእንግሊዝኛ ጋዜጣ የሚታተመው ፎርቹን ጋዜጣ አንዱ ነው። የዚህን ጋዜጣ ኤዲተር ኢንቺፍ ወይዘሮ ሳምራዊት ጣሰው በትላንትናው ዕለት በድረገጹ ላይ ጋዜጣው ይህን በተመለከተ ስላስነበበው ዜና ጠይቂያት ነበር።
የዘገባችን ይዘት እንግዲህ በጋዜጣው ዝርዝር ዘገባውን አላወጣንም። በደረስንበት ደረጃ ከዛው ከአካባቢው ሰዎችና አንዳንድ የውስጥ መረጃዎች ያገኘናቸውን በዋናነት የወጣው የኛ መጀመሪያ የአደጋውን መነሻ ለመረዳት ሞክረናል። በቦታውም ተገኝተን ነበር። ብዙም ቀረብ ያለ አክሰስ አልነበረውም አካባቢ በጊዜ ከነበረው አደጋውን መከላከል ላይ ፎከስ ያደረገ ነበር። በተወሰነ ርቀት እንጂ መቅረብ አይቻልም ነበረ። ፎቶዎችን ቀረብ ያሉ ፎቶዎች ለመውሰድ ሞክረን ነበር። ብዙም ካሉት የተለየ አክሰስ አላገኝ። ነገር ግን ከምንጮቻችን ያገኘ ነው በመረጋገጥ በመታፈን እንዲሁም አንዳንዶች ከነበረው የተኩስ ድምፅና ከተኩሱ ጋር በተገናኘ ከ20 በላይ ሰዎች ሆስፒታል እንደገቡ እናውቃለን። አንድ ሰውም በዚህ አጋጣሚ ትክክለኛ በጥይት በመሳሪያ ይሁን በመረጋገጡ ይሁን በመታፈኑ ባለየ መልኩ ነገር ግን የአንድ ሰው ህይወት እንዳለፈ እናውቃለን። እዛ ላይ እንዳወጣ ነው ነገር ግን ዝርዝር ዘገባዎች የቅርብ የአይን ምስክሮችም ደግሞ ከዋናው ከኦፊሻል የሆነም መግለጫ ሊሰጠን አልቻለም። ከዛ ካወጣናቸው አሁን ከነገርኩሽ በቁጥሮች ደረጃ ከምንጮች ካገኘነው የዘለለ ነገሮች አላገኘንም። እስካሁን ባለን እየተከታተለው ባለው ሁኔታ ይሄ ነው ያለው ነው።
የዞን 9 ጦማሪ በፈቃዱ ኃይሉ ቂሊንጦ እስር ቤት ታስሮ የነበረና በቅርብ ከተለቀቁት ውስጥ አንዱ ነው። የእስር ቤቱ የውስጥ ይዞታ ምን እንደሚመስል ጠይቄው ነበር።
እንግዲህ ቂሊንጦ የሚገኘው ቦታው እንግዲህ አቃቂ ልክ ወደ ቢሾፍቱ ስትሄጂ አቃቂ ላይ ከማለፍሽ በፊት ወደ ግራ በመታጠፍ የተወሰነ ከሄድሽ በኋላ ነው። ጥሩነሽ ቤጂንግ ሆስፒታል አካባቢ አካባቢው ራሱ ቂሊንጦ ይባላል። ዋና ስሙ አዲስ አበባ ማረሚያ ቤት ነው። ከዛ ያሉት እስረኞች ወንድ እስረኞች ብቻ ናቸው። ገና ፍርድ ያላገኙ በቀጠሮ ፍርድ ቤት እየተመላለሱ ያሉ ገና ተጠርጣሪዎች ናቸው እዛ ያሉ ማለት ነው።
ስንት ዞኖች አሉት እስር ቤቱ?
አዎ 3 ዞኖች ነበሩ የነበሩት ኖርማሊ። አሁን አንድ ዞን ተጨምሯል። 2 ክፍል ብቻ ያለው ማለት ነው። እና ትንንሽ ክፍሎች ናቸው ግን አጥፍተዋል የሚባሉ እስረኞች ቅጣት የሚቀጡበት ክፍል ነው። 2 የቅጣት ክፍሎች ተጨምረዋል። እነሱ ዞን 4 የሚል ስም ተሰጥቷቸዋል። ከዛ ውጭ ግን ያሉት ፎርማሊ የተገነቡት 3 ዞኖች ናቸው። ያንዳንዱ ዞን ማለት አንዱ ዞን 8 ክፍሎች አሉት። እስከ 130 ሰዎች ይይዛል። መሬት ላይ የሚተኙ ስላሉ ነው። አልጋዎቹ ግን ለ94 ሰው ብቻ የሚበቁ አልጋዎች ናቸው ያሉት። 47 ተደራራቢ አልጋዎች ናቸው እያንዳንዱ ክፍል ውስጥ ያሉት ማለት ነው።
ምን ያህል ይፈኛል ለዛ ውስጥ?
አንዱ ክፍል ውስጥ እስከ 130 ይኖራል በብዛት ማለት ነው። ከ30 በላይ የሚሆኑት ሰዎች መሬት ላይ ተኝተው እስረኛ እስኪወጣ እና አልጋ እስኪለቅ የሚጠብቁ ናቸው ማለት ነው። 94 ናቸው አንዱ ክፍል ውስጥ እንትን የሚሉ። ስለዚህ ወደ 3000 3ቱም ዞኖች 3000 ምናምን አካባቢ የሚሆኑ ሰዎች ይኖራሉ ጥቅሉ ማለት ነው። ይቀንሳል ይጨምራል ቁጥሩ። እና ክፍሎቹ የተገነቡት ልክ ዞሮ እንዲገጥሙ 4 ማዕዘን እንዲሰሩ ተደርገው ነው። እና ሬክታንግሉ ውስጥ ነው ግቢ የሚባለው። እዛ ውስጥ ነው እስረኛው ተሰብስቦ የሚውለው ማለት ግቢ ውስጥ ነው። ስታይ ወደ ላይ ብቻ ነው የሚታየሽ። ከዛ ግን በር አለ። ያው ዙሪያውን ሲገጥም ከመግጠሙ በፊት አንዲት ቀጭን በር አለች መሀል ላይ። በዛ በኩል እየወጡ ወደ ቤተሰብ ይሄዳሉ። ያ በር ቀን ይዘጋል፣ ማታ ማታ ይዘጋል። ቀን ይከፈትና ወደ ቤተሰብ የተጠሩ ወይም ወደ ዞን ተጠሪ የተጠሩ ሰዎች ብቻ ይወጣሉ በዛች በኩል ማለት ነው።
የእስረኛ ክፍሎቹ ከምን የተሰሩ ናቸው?
የብሎኬት ግድግዳ ነው ያላቸው የ3ቱ ዞኖች። ቅጣት ቤቶቹን አይጨምርም። ቅጣት ቤቶቹ በቆርቆሮ ነው የተገነቡት። ከውስጥ የሆነ ነገር ሳያደርጉባቸው አይቀርም። አዲስ ናቸው እነሱ።
ካፍቴሪያ፣ መጽሐፍ ማንበቢያ፣ ጸጉር መሰሪያ ወይም ደግሞ ልዩ ልዩ አገልግሎቶች የሚሰጡ የሉም እንደ ሌሎች እስር ቤቶች? እንደዚህ አይነት
እያንዳንዱ ዞን ከቅጣት ቤት ውጪ እያንዳንዱ ዞን የራሱ ሱቅ፣ የሸቀጣሸቀጥ ሱቅ፣ ትንንሽዬ ቁሳቁሶች የሚገኙበት ሶፍት፣ ሳሙና ምናምን የመሳሰሉ እና እያንዳንዱ ሱቅ ካፍቴሪያ፣ መስጊድ፣ ቤተክርስቲያን እና ላይብረሪ አላቸው። በእርግጥ ላይብራሪዎቹ በጣም ጥቂት መጽሐፍት ነው ያሏቸው። ቸርቾቹ ልቁም በቆርቆሮ የተሰሩ ናቸው። ቸርቾቹና መስጊዶቹ ይሰገድባቸዋል፣ ይጸለይባቸዋል። የፕሮቴስታንትም እንዲሁ በቆርቆሮ የተከፈለ አለ። እንደዛ አይነት እንትኖች አሉ።
እሳት ማቀጣጠል ለምሳሌ እንደ ቡና ማፍላት፣ ሻይ ማፍላት፣ ሲጋራ ማጨስ፣ ከእሳት ጋር የተያያዙ ነገሮችን ማድረግ ይፈቀዳል እስር ቤት ውስጥ?
ካፍቴሪያ ውስጥ ብቻ ነው እንትን የሚባለው። በኤሌክትሪክ ነው የሚያፈሉልን ማለት ነው። ቡና ምናምን ይሰጣሉ፣ በኤሌክትሪክ ነው። እዛ መድረስ አይቻልም፣ ማንኛውም ኦርዲናሪ ሰው አይደርስም። ግን ከእስረኞች ውስጥ ተወዳድሮ ያለፈ በመጠነኛ ደግሞ የሚሰሩ አሉ እዛ። እሳት በብዙ መንገድ ይፈጥራሉ። እንግዲህ ለሲጃራ እና ሀሺሽ በድብቅ በስርቆት ነው የሚገባው። በኮንትሮባንድ ይገባል። በኮንትሮባንድ የገባውን እዛው በኮንትሮባንድ እየነገዱ ያጨሳሉ። ስለዚህ እሱን የሚለኩሱበት አንዳንድ ጊዜ ሰርቀው እንደገና ዲዮዶራንት ራሱ በመጠቀም እሳት የሚያወጡበት መንገድ አላቸው። ግን አንዳንዴ አንዴ የተገኘች እንትን ከፍራሽ ጨርቅ እንዲሆን ተቀዶ ገመድ ይሰራና ጫፉ ላይ ተለኩሶ ዝም ብለው ይሄ እሳት እንደማዳፈን ማለት ነው። በአገራችን እሳት ማዳፈን እንደሚባለው ያቆዩታል። ከዛ በኋላ በማግስቱ በሌላ ቀንም ከዛች ላይ ነው እየወሰዱ የሚለኩሱት ማለት ነው። ግን ብዙ ድብቅ ቴክኒኮች አሏቸው። ግን እነሱ ሰርክላቸው ራሱ ነው የዱር እየሰርክላለ ሰርክላቸው ራሱ ነው የሚያውቀውና ብዙ ጊዜ ያረፉባቸዋል። መልሶ ግን እሳት የሚፈጥሩበት መንገድ አላቸው።
ከውዛ ውስጥ ነበርክና ምን አይነት ነገሮች ይሄንን ሊያስነሱት ይችላሉ ብለህ ትገምታለህ? ወይም ይሄን የተመለከተ እንደው ምን አይነት መረጃ አለ?
እንግዲህ እሳት አሁን ይሄ የሲጋራውን ምናምን በጣክሰልሽም ለሲጋራ የሚያስቀምጠው እሳት ትልቅ የት እንዳታ ታስከትላለች የሚል ምንም እምነት የለኝም። ምክንያቱም እስረኛ እያንዳንዱ ክፍል ውስጥ በጣም ብዙ ከመሆኑ የተነሳ ትንሽ የእሳት እንኳን ብትጀምር አንድ እስረኛ አይቶ በቁጥጥር ስር ሊያውላት ይችላል። ምክንያቱም አንድ ክፍል ውስጥ 130 ሰው ይኖራል። ከዛ ከ130 ጥንድ አይኖች የሚያመልጥ እሳት ይኖራል ብዬ አላስብም። ስለዚህ ወይ ከኩሽናዎቹ ወይም ደግሞ ከነዚህ ከሶስቱ ዞኖች ውጪ ለሁሉም እስረኞች ምግብ እንጀራ የሚጋገርበት ወጥ የሚሰራበት ምናምን አለ። ማገሮ ነው የሚጠቀሙት። ስለዚህ እዛ ኩሽና ውስጥ መነሳት አለበት ማለት ነው። ትልቅ ፍንዳታ ከሆነ ማለት ነው። ያን ያክል ለመቆጣጠር የሚያልፍ ችግር እንደታየው አይነት እሳት እንዲነሳ ከዛ ከእስር ቤቶቹ ውስጥ አይ ሊጀምር አይችልም። ስለዚህ እነዛኞቹ ደግሞ ከሶስትም ዞን ውጪ ያሉ ናቸው። በዞን አንድ በኩል ነው የሚቀርበው ይሄኛው የእስረኛ ምግብ ማብሰያው ኩሽና ማለት ነው። ስለዚህ በዛ በኩል ምናልባት ጀምሮ ሊሆን ይችላል ብዬ ነው የምገምተው። እሳት በእርግጥ ጀምሮ ከሆነ ማለት ነው።
በጣም አመሰግናለሁ እንግዲህ በፈቃዱ ለሰጠህን ማብራሪያ።
እኔም አመሰግናለሁ።
በዚህ ዘገባ ውስጥ የተደመጡትን ሁሉና ባልደረባዬንም ጽዮን ግርማን ላመስግንና በነገራችን ላይ ነገ ተጨማሪ መረጃዎችን ያካተቱ ዘገባዎችን በዚሁ ጉዳይ ላይ ይዘንላችሁ ለመመለስ ጥረት እናደርጋለን።